ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 1 2010 ዓ.ም ዝግጅታችን ጀመረ።
እንደምናመሻችሁ አድማጮቻችን፣ የዛሬው አስተናጋጆቻችን ያዳኝ ተሳየና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ።
ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ሆኖ በሚመረጥበት ጊዜ እነዚህ መሬት ላይ ያሉትን ችግሮቹን መቅረፍ መቻል አለበት። ያሰባቸውን በዚህ ሀገር ላይ ለመስራት ያቀዳቸውን እቅዶቹን ሁሉ ለማሳካት ሰላም ወሳኝ ጉዳይ ነው።
ዶክተር አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር በነበሩ ጊዜ ባልደረባቸውና የሥራ ኃላፊ የነበሩት ዶክተር ታሲሳ ካባ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሶማሊያ ምክር ቤት አፈ ጉባኤ መሐመድ ዑስማን ጃዋሪ ከሀገሪቱ ጠቅላይ ሚኒስትር ጋር ለሶስት ሳምንታት ያህል የስልጣን ትግል ሲያካሄዱ ከቆዩ በኋላ ከስልጣን መሰናበታቸውን የሀገሪቱ ባለስልጣኖች ተናግረዋል። የህገ መንግስት ሚኒስትር አብድራህማን ሆሺ ጅብሪል አፈ ጉባኤው ጃዋሪ ከስልጣን የመሰናበት ደብዳቤ አቅርበዋል ሲሉ በትዊተር አስታውቀዋል። የምክር ቤት አባል ሁሴን አረብ ሂሴም አፈ ጉባኤው ከስልጣን እንደተሰናበቱ በአሜሪካ ድምፅ ላለው የሶማልኛ አገልግሎት ተናግረዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሶሪያ ውስጥ ተፈጸመ የተባለውን የኬሚካል መሳሪያ ጥቃት አውግዘዋል። ዩናይትድ ስቴትስ ስለምትወስደው አብይ የተባለ እርምጃ ከ24 እስከ 48 ሰዓታት ባለው ጊዜ እንደሚያስታውቁ ጠቁመዋል። የኬሚካል መሳሪያ ጥቃት የፈጸሙት ሶሪያ ትሁን ሩሲያ ወይም ኢራቅ ወይም ሁሉም ተባብረው እንደሆነ ዩናይትድ ስቴትስ ታጣራለች ሲሉ በዋይት ሀውስ ቤተ መንግስት በተካሄደ የካቢኔ ስብሰባ ላይ ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ሶሪያ ውስጥ ለተፈጸመው የኬሚካል ጥቃት ወታደራዊ እርምጃ ልትወስድ እንደምትችል ቀደም ሲል አመላክተው ነበር። ማቲስ ይህን ያሉት ባለፈው ቅዳሜ ከትናንት በስቲያ ማለት ነው ለተፈጸመው ትርጉም የለሽ የኬሚካል ጥቃት ላሉት ከባድ ዋጋ ይከፈልበታል ሲሉ ፕሬዚደንት ዶናልድ ትራምፕ በትዊተር ከገለጹ በኋላ ነው። በመጀመሪያ የሚቀርበው ጥያቄ ሩሲያ ሁሉም የሶሪያ ኬሚካል መሳሪያዎች እንዲነሱ ዋስትና የሰጠች ሀገር ሆና ሳለች አሁንም ኬሚካል መሳሪያ ጥቅም ላይ የሚውልበት ምክንያት ምንድን ነው የሚል ነው በማለት ማቲስ ዛሬ በዩናይትድ ስቴትስ የመከላከያ መስሪያ ቤት ከቃታሩ ባለስልጣን ሼክ ታሚም ቢን ሐሚድ አልታኒ ጋር በተገናኙበት ወቅት ተናግረዋል። ዩናይትድ ስቴትስ ስለ ጉዳዩ ከወዳጅ አገሮች ከሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አጋሮች እንዲሁም ከካታር ጋር እየተነጋገርን ነው ሲሉ ለጋዜጠኞች ገልጸዋል።
የሩሲያው ፕሬዚደንት ቭላዲሚር ፑቲን ሀገራቸው ሩሲያና ኢራን ከትላንት በስቲያ ቅዳሜ ምሽት ላይ የሶሪያው ዱማ ከተማ ላይ ለተፈጸመው የኬሚካል ጥቃት ተጠያቂ ናቸው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ክስ አሰምተዋል። በጥቃቱ ቢያንስ 40 ሰው መገደሉን የሶሪያ መብቶች ተሟጋቾችና የሕክምና ተቋማት ምንጮች ገልጸዋል። በክሎሪን ጋዝ የተፈጸመ ነው የተባለው ጥቃት መድረሱ የተሰማው የሶሪያ መንግስት የእስላም ሰራዊት ከሚባለው አማጺ ቡድን ጋር ጀምሮት የነበረው ድርድር ከፈረሰ በኋላ ቡድኑ በዋና ከተማይቱ ደማስቆ አጠገብ ይዟቸው የነበሩ አካባቢዎችን ለማስለቀቅ የሀገሪቱ ጦር የማጥቃት ዘመቻ በከፈተበት ወቅት ነው። የጥቃቱ መፈጸም እንደተሰማ የአሜሪካው ፕሬዚደንት ባወጧቸው የትዊተር መልእክቶች እንስሳው በሚል የዘለፋ ቅጽል ለጠሯቸው የሶሪያ ፕሬዚደንት ባሻር አልአሳድ ድጋፍ እየሰጡና እየተከላከሉላቸው ወታደሮቻቸው እንዲህ አይነቱን አረመኔያዊ አድራጎት እንዲፈጽሙ የልብ ልብ የሰጧቸው ሩሲያና ኢራን ናቸው ብለዋል። ላቲካ ሆክ ያጠናቀረችው ዘገባ ትዝታ በላቸው ታቀርበዋለች።
ዱማ ከተማ ውስጥ እዚያው ደማስቆ ደጃፍ ላይ ከትላንት በስቲያ የተፈጠረው ሁኔታ ዓለምን እንደገና በቁጣ አስገንፍሏል። ጥቃቱ የተፈጸመባቸው ሰዎች ለክሎሪን የተጋለጠ ሰው ሽታ ነበራቸው። አንዳንዶቹ ደግሞ መታፈናቸው ወይንም ንጹህ አየር ማጣታቸውን በግልጽ በሚያሳይ ሁኔታ ገላቸው ወደ ሰማያዊነት ተለውጧል። የዩናይትድ ስቴትስ ፕሬዝዳንት በትላንት ማለዳ ትዊቶቻቸው ጥቃቱን የበሽተኛና የህሊና ቢስ አድራጎት ብለውታል። የአድራጎቱ ተጠያቂ ውድ ዋጋ እንደሚከፍልም ዝተዋል። ፕሬዝደንቱ ሊወስዱ በሚችሏቸው እርምጃዎች ላይ ከብሔራዊ ጸጥታ ካቢኔያቸው ጋር እየመከሩ መሆናቸውን የዋይት ሃውስ ቤተ መንግስት የአገር ውስጥ ደህንነት አማካሪው ቶማስ ባርሴት ለኤቢሲ የዜና አውታር This Week ፕሮግራም ተናግረዋል።
This isn't just the United States. This is one of those issues on which every nation, all peoples have all agreed and
ever. ይሃቋም የዩናይትድ ስቴትስ ብቻ አይደለም። እያንዳንዱ ሀገር ሁሉም ህዝቦች ከተስማሙባቸው ጉዳዮች አንዱ ነው። እንዲህ አይነቱ አድራጎት ተቀባይነት የሌለው መሆኑን ከሁለተኛው የዓለም ጦርነት በኋላ ተስማምተዋል።
የቱርክ ፕሬዝዳንት ሬሴፕ ታይፕ ኤርዶዋን ደግሞ ሶሪያን ይደግፋሉ ሲሉ ምዕራቡን ከሰዋል።
Hey, Bas.
Hey, Wes. When will you turn around and look at these children? These women who are being killed in eastern Ghouta.
Hey, Mirab hoy. Tikkilenyanetachun ninnager zend mecheno nante fitachun melles adirgachu enezihin misra Ghouta yetegeddelu yallu hizanatna setochin yemittimelekatut.
የዱማው የክሎሪን ጥቃት የተፈጸመው ፕሬዝዳንት ትራምፕ ጦራቸውን ከሶሪያ እንደሚያስወጡ ካስታወቁ ከጥቂት ቀናት በኋላ ነው። ምንም እንኳን አሜሪካውያኑ ወታደራዊ አዛዦች የፕሬዝዳንቱ ውሳኔ እንብዛም ባይተማቸውም የቤተ መንግስቱ የደህንነት አማካሪ ባሴት ግን ዩናይትድ ስቴትስ ለዓለም ጸጥታ ከመገባት በላይ አበርክታለች ብለዋል። ሩሲያና ሶሪያ ግን ዱማ ላይ የኬሚካል ጥቃት ተፈጽሟል የሚለውን ክስ አስተባብለዋል።
የዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የፊታችን ግንቦት ውስጥ ወይም በሰኔ መጀመሪያ አካባቢ ስብሰባ ሊቀመጡ እንደሚችሉ አስታውቀዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድርን ከኒኩሌር የጦር መሳሪያ ነጻ ስለማድረግ ጉዳይ የመነጋገር ፍላጎት እንዳላቸው መግለጻቸውን ዩናይትድ ስቴትስ ማረጋገጧን ቀደም ሲል የትራምፕ አስተዳደር አንድ ባለስልጣን ተናግረው ነበር። የሰሜን ኮሪያው መሪ ባለፈው ወር ከአሜሪካው ፕሬዝዳንት ትራምፕ ጋር ተገናኝተው መነጋገር ፍላጎት እንዳላቸው ከገለጹ ወዲህ ውሳኔያቸው የጸና መሆኑን ለማወቅ የተቻለበት የመጀመሪያ ምልክት መሆኑ ተገልጿል። ስለ ስብሰባው አጀንዳም ሆነ ሌላ ዝርዝር እስካሁን ባለው ጊዜ የሚታወቅ ነገር የለም። ይሁንና በዋሽንግተንና በፒዮንግያንግ መካከል ምስጢራዊ ግንኙነቶች ሲደረጉ እንደቆዩ የአሜሪካ ባለስልጣኖች ተቆመዋል።
የዩናይትድ ስቴትስ ፕሬዝዳንት ከቻይና ጋር ስለሚደረገው የማይረባ ስላሉት የንግድ ልውውጥ አለመመጣጠን ተናግረዋል። የአሜሪካ የኦቶሞቢል ላኪዎች በቻይና በሚጫንባቸው ቀረጥ ይጎዳሉ። ዩናይትድ ስቴትስ ግን ከቻይና የሚገቡት ተሽከርካሪዎች ላይ የምታስከፍለው ቀረጥ አነስተኛ ነው ሲሉ ነቅፈዋል። አንድ መኪና ከቻይና ወደ አሜሪካ ሲላክ የሚከፍሉት ቀረጥ 2% ነው። አንድ መኪና ከአሜሪካ ወደ ቻይና ሲገባ ግን የሚከፈለው ቀረጥ 25% ነው ሲሉ ትራምፕ በትዊተር አማረዋል። በቻይና ተሰርተው ወደ ዩናይትድ ስቴትስ የሚገቡት በጣም አነስተኛ ናቸው። ይሁንና አንዳንድ የአሜሪካ መኪና አምራቾች ወደ አሜሪካ የሚላኩ አንዳንድ የመኪና አይነቶች በቻይና ማምረት ጀምረዋል። ቻይና ውስጥ የሚሸጡት የአሜሪካ መኪኖች 25% ቀረጥ ስለሚከፍሉ ለቻይናውያን ዋጋቸው ውድ ይሆናል።
የደቡብ ኮሪያ አቃቢያነ ሕግ በቀድሞው ፕሬዚዳንት ሊም ዩንግ ባክ ላይ ሙስናን የገንዘብ ማጭበርበርን ያካተተ ክስ መስርተዋል። ከደቡብ ኮሪያ የስለላ አገልግሎትና ከሳምሰንግ ኩባንያ የ10 ሚሊዮን ዶላር ጉቦ ተቀብለዋል በሚል ነው የተከሰሱት። የቀድሞው ፕሬዚዳንት ከራሳቸው የግል ኩባንያም 33 ሚሊዮን ዶላር በማጭበርበር ተከሰዋል። ሊ ክሱ የፖለቲካ ቃና ያለው ነው በማለት ያጠፋውት ነገር የለም ብለዋል። ካለፈው ወር አንስቶ እስር ላይ ይገኛሉ። በአውሮፓ የዘመን አቆጣጠር ከ2008 እስከ 2013 ዓመተ ምህረት አገሪቱን ያስተዳደሩት ወግ አጥባቂ ነጋዴ ሊ በስልጣን ላይ ያሉ ወይም ከስልጣን በኋላ ከተከሰሱት የሀገሪቱ መሪዎች መካከል አራተኛው ናቸው። እርሳቸውን የተኩት የቀድሞ የደቡብ ኮሪያ ፕሬዚዳንት ፓርክ ዩንግ ሂም በሙስና ቅሌት ተከሰው ባለፈው አርብ 24 ዓመታት እስራት ተፈርዶባቸዋል።
በመጨረሻም የሃንግሪ ጠቅላይ ሚኒስትር ቪክተር ኦርባን ትላንት እሁድ በተካሄደ ምርጫ ጸረ ፍልሰት ፓርቲያቸው ፊደዥ በከፍተኛ ድምጽ ካሸነፈ በኋላ ትልቅ ድል በማለት ደስታቸውን ገልጸዋል። በአሁኑ ወቅት የምርጫው ድምጽ ከሞላ ጎደል ስለተቆጠረ ፊደዥ ፓርቲና የክርስቲያን ዲሞክራት አጋሮች 199 መቀመጫዎች ካሉበት ምክር ቤት 133ቱን ይይዛሉ ተብሎ ይጠበቃል። ዮቢክ የተባለው ብሔረተኛ ፓርቲ 26፣ ሶሻሊስቶች ደግሞ 20% እንደሚያገኙ ይጠበቃል። ኦርባን በተከታታይ ለሶስተኛ ጊዜ ጠቅላይ ሚኒስትር ይሆናሉ፣ በአጠቃላይ ደግሞ አራተኛቸው ይሆናል ማለት ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዝያ 1 2010 ዓመተ ምህረት ምሽት ፕሮግራም ነው።
ባለፉት 7 እና 8 ዓመታት ውስጥ በኢትዮጵያ የጫት ምርት ከእጥፍ በላይ መጨመሩን ያውቁ ኖሯል።
ሌሎችም አጋጣሚዎች እንደሚታዩ እነዚህን እጾች የመጠቀም ባህሪ በከፍተኛ ሁኔታ ጨምሯል። ከቅርብ ጊዜ ወዲህ በጣም አስደንጋጭ ሆኖ ደግሞ የህመም ማስታገሻ መድኃኒቶችን በተለይ ትራማዶል የተባለው ህጻናት ሳይቀሩ አብዝተው እየዋጡ አደጋ እየደረሰባቸው ነው።
ኢትዮጵያ ውስጥ ስላለው የሱስ አስመጭ እጽዋት ተጠቃሚነት ማሻቀብ በሁለተኛው አጋማሽ በጤና ፕሮግራማችን ዝግጅት ይዘናል። ዶክተር ሰለሞን ተፈራን ነው የሰማችሁት፣ ቀደም ሲል በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የስነ አእምሮ ትምህርት ክፍል ባልደረባ ናቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይሰማል።
በኦሮሚያና በሶማሌ ክልሎች ግጭቶች የተፈናቀሉ ወገኖችን ወደ የቀያቸው ለመመለስ ፌዴራሉ መንግስት አስፈላጊውን ሁሉ እንደሚያደርግ ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ተናግረዋል። ጠቅላይ ሚኒስትሩ በሶማሌ ክልል ርዕሰ ከተማ ጅጅጋ ተገኝተውም ከክልሉ መሪዎችና ከተለያዩ የህብረተሰብ ክፍሎች አባላት ጋር ተወያይተዋል። የዶክተር አብይ እቅዶች እንዲሳኩ ሰላምና በህዝቦች መካከል መተማመን መኖሩ ቁልፍ ጉዳይ መሆኑን የገለጹ አስተያየት ሰጪዎች ጠቅላይ ሚኒስትሩ እንዲህ ፈጥነው ወደዚያ መሄዳቸውን አድንቀዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
አዲሱ ጠቅላይ ሚኒስትር በቀጥታ ከበድ ወዳሉ ስራዎች ገብተዋል። ቃለ መሐላ ከፈጸሙ አንድ ሳምንት እንኳን ሳይሞላቸውም ነው ከበድ ካሉ የአገሪቱ ችግሮች አንዱ ለሆነው የኦሮሚያና የሶማሌ ክልሎች ግጭት እልባት ሊሰጡ የተነሱት። እናም በትንሳኤ በዓል ዋዜማ ጠቅላይ ሚኒስትር ዶክተር አብይ አህመድ ምክትላቸውን ጨምሮ ከፍተኛ የመንግስት ባለስልጣናት እየተካተቱበት የልዑካን ቡድን በመምራት በሶማሌ ክልል ጅጅጋ ከተማ ስብሰባ አካሂደዋል። ከጠቅላይ ሚኒስትሩ ጋር አብረው የተጓዙት የኦሮሚያ ክልል ፕሬዝዳንት አቶ ለማ መገረሳና የሶማሌ ክልላቻቸው አብዲ መሐመድ ኦማር በዚህ ስብሰባ መሳተፋቸውም በኢትዮጵያ ቴሌቪዥን ዘገባ ተመልክቷል። የኦሮሚያና የሶማሌ ክልል ተወላጆች ለዘመናት በፍቅር መኖራቸውን ያስታወሱት ጠቅላይ ሚኒስትሩ ያ እንደሚቀጥል ተስፋቸውን ገልጸዋል።
ኦሮሞ እንደምትወዱ ኦሮሞም እንደሚወዳችሁ ታሪካችን በሙሉ ይናገራል። ያ ፍቅራችንን አድሰን በመሃል የገጠሙንን ችግሮች ፈተን ወደፊት እንደምንራመድ በኔ በኩል ከፍተኛ እምነት ነው ያለኝ። ከሁሉ በላይ ከዚያ የተፈናቀሉ ሰዎች ለሁላችን ቁስል፣ ለሁላችን አሳዛኝ፣ ድጋሚ መስማት የማንፈልገው ክስተት መሆኑን አምነን ባለን አቅም ሁሉ ተረባርበን ወደ ነበሩበት እንዲመለሱ ከህዝባቸው ጋር እንዲታረቁ የትናንትናውን ታሪክ በፍቅርና በአዳዲስ ድል እንዲቀይሩ የፌደራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን ሁሉ እንደሚያደርግ በዚሁ አጋጣሚ ልገልጽላችሁ እወዳለሁ።
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ሲካሄድ የቆየው ግጭት በኢትዮጵያ ካሉ ወቅታዊ ፈተናዎች አንዱ ነው። ጠቅላይ ሚኒስትሩ ለዚህ ግጭት በፍጥነት ልባት ማበጀት የሚፈልጉበት አንዱ ምክንያት ይህ እንደሆነ አስተያየት ሰጪዎች ይገምታሉ። የተመረጡት ከኦህዴድ ወይም ከኦሮሚያ ክልል ቢሆንም የሶማሌ ክልልን ጨምሮ ሁሉንም ኢትዮጵያውያን በእኩል እንደሚያገለግሉ ማሳየት ደግሞ ሌላው ምክንያታቸው ሊሆን እንደሚችል እነዚህ አስተያየት ሰጪዎች አብራራሉ። ጠቅላይ ሚኒስትሩ የሳይንስና ቴክኖሎጂ ሚኒስትር በነበሩበት ወቅት የሥራ ባልደረባቸውና የአንድ ክፍል ዳይሬክተር የነበሩት ዶክተር ታሲስ አካባ እነዚህን ሐሳቦች ካንጸባረቁት አንዱ ናቸው።
ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ሆኖ በሚመረጥበት ጊዜ እነዚህ መሬት ላይ ያሉትን ችግሮቹን መቅረፍ መቻል አለበት። ያሰባቸውን በዚህ ሀገር ላይ ለመስራት ያቀዳቸውን እቅዶቹን ሁሉ ለማሳካት ሰላም ወሳኝ ጉዳይ ነው። በህዝቦች መካከል ያለው መተማመን ወሳኝ ጉዳይ ነው። ስለዚህ በህዝቦች መካከል የነበሩትን መተማመኖቹ መልሶ ስፍራው ላይ ለማስገባት የግድ እርምጃ መወሰድ አለበት። የኢትዮጵያ ጠቅላይ ሚኒስትርነቱን ለነዚህ ሰዎች ማረጋገጥ መቻል አለበት። አንዳንድ ሰዎች አይጠፉም። ከኦሮሚያ ክልል ስለተመረጠ በሶማሌ ክልል ላይ ተጽዕኖ ሊያደርጉ ይችላሉ ብሎ የሚያስቡ ወገኖች አይጠፉም። ስለዚህ እነዚህ ነገሮች በወሬ ደረጃ ሄዶ እየሰፉ አቅጣጫ ከመስጡ ከዛ ቀደም ብሎ ሄዶ እነዚህ ነገሮች አቅጣጫ ማስያዙ በጣም ወሳኝ ነገር ስለሆነ መሄዳቸው ሪሊ እንደ አንድ አስተዋይ መሪ ለህዝብ የሚያስብ የህዝብን ችግር ቀዳሚ እንደሚያደርግ መሪ ተገቢ ነው ብዬ ነው የማስበው።
ጉብኝቱ የታሰበለትን አዎንታዊ መልእክት ማስተላለፉንም ዶክተር ታሲስ ያምናሉ።
ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ጅጅጋ ለሚገኙበት ጊዜ ለጅጅጋ ህዝብ የሚያስተላልፈው መልእክት አለ። እኔም የሁሉም ኢትዮጵያዊ ጠቅላይ ሚኒስትር እንጂ የአንድ ወገን ብቻ አይደለሁም። የመጣው ደግሞ ሰላምን ለማምጣት ችግሮቹን ለመፍታት ነው ምሎ መልእክት ያስተላልፈ ይመስለኛል። ይሄን በማድረጉ ይሄንን ክፍተት ለመጠቀም የሚፈልጉ ሰዎች ክፍተቱን እንዳይጠቀሙበት ለሰላም አፋጣኝ የሆነ ምላሽ የሚገኝበትን ሁኔታ ያመቻቸ ነው።
ለውጥ እንዲያመጡ በተለያዩ ጎራዎች በተሰለፉ ኢትዮጵያውያን ጭምር ተስፋ የተጣለባቸው የአዲሱ ጠቅላይ ሚኒስትር የየለት ተግባራት በርካቶች በትኩረት የሚከታተሏቸው ናቸው። ጊዜ ሳያጠፉ ከዋና ዋናዎቹ ችግሮች አንዱ ከሆነው ጉዳይ መጀመራቸውም ያመራር ዘይቤያቸው መገለጫ ነው ይላሉ ዶክተር ታሲሳ።
የዶክተር አብይ ያመራር ዘይቤ እንደዚህ ነው። ችግሮችን እያዩ አንድ ቁጭ ምልሶ አይደሉም፣ ሰዓትም አይገድባቸውም። በተለይ ሳይንስና ቴክኖሎጂ አብረን በምንሰራበት ጊዜ ሁኔታዎች ነበሩ። ሌሊት ላይ በዝናብ ወቅት በጭቃ ውስጥ መሸከም የሚያስፈልጉ ሁኔታዎች ነበሩና በዛን ሰዓት የሳይንስና ቴክኖሎጂ ሚኒስትር ነኝና ሚኒስትር ነኝ የሚል ስሜት አልነበራቸው። እንደ ማንኛውም ተራ ሰራተኛ ሆኖ ያንን ስራ ሌት ቀን ሲሰሩ የነበረበት ሁኔታ ነበርና ይሄ የሚያሳየን ምንድነው? ሰርቶ የማስፈራት አሳይቶ መንገዱ ይሄ ነው አቅጣጫ የማሳየት ሁኔታ፣ ሰዎች ደግሞ ይሄን በመሆኑ ትረስት ዴቨሎፕ ያደረገ የሚሄድበትን ሁኔታ ያን ነገር የሚሰራ አይነት አመራር ነበራቸው። በሳይንስና ቴክኖሎጂ ሚኒስቴር ውስጥም ሳቃቸው።
ከዶክተር አብይ ቀጣይ ተግባራት አንዱ የካቢኔ ሹምሽር ማድረግ አሊያም አዲስ ካቢኔ ማቋቋም ሊሆን እንደሚችል ምንጮች ይናገራሉ። ሰሞኑን ከሚኒስትሮች ጋር በተለያየ መልኩ የሚከተለው ስብሰባ ለዚህ መንገድ እንደሚጠርግ ይጠበቃል። እስካሁን በነበረው የኢሃድግ አስተራር የሚኒስትሮች ሹመት በኮሚቴ ጭምር የሚካሄድ ነው። በዚህ አስተራር የአራቱ አባል ድርጅቶች ሊቃነ መናብርት እንደዚሁም ምክትሎቻቸው የተካተቱበት ኮሚቴ የእጩ ተሿሚዎችን ዝርዝር ለጠቅላይ ሚኒስትሩ ሲያቀርብ ይታወሳል። ጠቅላይ ሚኒስትሩ ያንን ዝርዝር የማስተካከል ወይም ያለ መቀበል መብት ቢኖራቸውም ውሳኔው እስከ ኢሃድግ ስራ አስፈጻሚ ኮሚቴ ድረስ የሚሄድ መሆኑን ምንጮች አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጅጅጋ ያደረጉት ጉብኝት በዚህ ኃላፊነት ከተሾሙ በኋላ የመጀመሪያቸው ነው። ወደ ሌላ ክልል የሚካሄድ ተጨማሪ ጉብኝት እንደሚኖርም ምንጮች ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በጠቅላይ ሚኒስትርነት የመጀመሪያ የሥራ ጉብኝታቸውን ወደ ጅግጅጋ ያደረጉት የዶክተር አብይ አህመድ ጉዞ ዓላማ በኦሮሚያና በሶማሊያ ክልሎች አዋሳኝ ወረዳዎች ላይ ለተከሰቱ ግጭቶችና ለተከተለውም ቀውስ ዘላቂ መፍትሄ ለማስገኘት እንደሆነ ተገልጿል። ከሶማሌ ክልል የተፈናቀሉና በአሁኑ ወቅት ሐማሬሳ መጠለያ ጣቢያ ላይ የሚገኙ ተፈናቃዮች በሁኔታው ግራ እንደተጋቡ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት።
አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያና በሶማሌ ክልል ለተፈጠሩት ችግሮች እልባት ለመስጠት ከሌሎች ባለስልጣናት ጋር ወደ ጅጅጋ ያደረጉት ጉዞና በነበረው ዝግጅት ላይም በተደረገው ንግግር ተፈናቃዮቹ ወደ ነበሩበት እንዲመለሱ እናደርጋለን የተባለው ጉዳይ እንዳሳሰባቸው ያነጋገርናቸው ተፈናቃዮች ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡኝ አራት ተፈናቃዮችን ሐማሬሳ ከሚገኘው መጠለያ ጣቢያ በስልክ ያነጋገርኩ ሲሆን ሁሉም ለደህንነታቸው ሲባል ስማቸው እንዳይገለጽ ጠይቀዋል። ከነዚህ መካከል አንድ ስሙን መግለጽ ያልፈለገ አባወራ የንጹሃን ደም ንብረትና መንገላታት ጉዳይ ምን አይነት ልባት ነው የሚሰጠው ሲል ይጠይቃል።
እኛ እርቁ አንጠላም፣ እርቁ በትክክል ነው የምንቀበለው፣ ግን ብዙ ታን መርፈቶች አሉ። ቁጥራን የኛ ህዝብ ያለቀውን በትክክል ሬሳውን ተገልጾ ለህዝቡ አውጆ በትክክል የተቀበረ ደፍኖ የተረበረበት ቦታውን አሳውቆ በትክክል አውጥቶ እንዲቀበር ከተካሄደበት ይልቁን እንስማማለን። እኛ በመጀመሪያም ከሶማሌ ጋር ብዙ ጥላቻ አልነበረም። አንዳንዶቹ የጠላት ድንጋ የሆኑበት ህዝባችን ላይ የተፈጸመበት በደል ሰዎቹ ተይዞ በህግ እንዲቀርብ ነው በቁጥር አንድ። ከዛ አልፎ በእኛ ንብረት የተወደመው ንብረቱን የጠፋው ንብረት ቤት ያለው መኪና ያለው ፎቅ ያለው ፎቁ የተፈረሰ ቤቱ ያፈረሰ ብዙ ነገሮች አሉ። ይሄን ብለን መናገር ይከብዳል። እና ሲፈናቀል ደግሞ ወይ 3 ወይ 4 ሰው አይደለም ወይ 600 ሰው አይደለም ወይ 400 ሰው አይደለም ወደ ሚሊዮን የአንድ ሀገር የጅቡቲ ሀገር ህዝብ ነው የተፈናቀለው። እኔ አንድ ግለሰብ ይልቁ በጣም ደስ ይለኛል። ይሄ ህዝብ አብረን ነበርን አባቴ ከአባቴ አባቴ በፊት ያብረን የኖር ነው ነበር። እና ይሄ ደግሞ የተፈጠረ የልኩ የጣላት ቡላ ሆኖ ህዝባችንን ሲጎዳ ነበር። ቁጥር አንድ በህግ ተቀርቦ በዚህ ፊት ለፊት በህግ ሲጠየቅ እኛ ደስተኛ ነው የምንሆነው። ከዛ አልፎ ደግሞ የኛ በህግ ላይ ምንም ቅሬታ የለንም። ለመመለስ ደግሞ እኛ ፍቃደኛ አይደለም። ለምን ፍቃደኛን ለማንሆን ደግሞ ብዙ ነገሮች አሉ። ይሄ ሰዎች እስካሁን ድረስ አንድ ሰው አልተያዘም። ይሄ ህዝቡ ሲፈናቀል ማለት ነው። የኦሮሚያ መንግስቱ ምን አስቦ ይሁን ጠቅላይ ሚኒስትሩ ምን አስቦ ይሁን እስካሁን የታሰረ ሰው እስካሁን ድረስ አንድ ሰው ህግ ስር አልገባም። ንብረቱን ቀርቶ የሰው ህይወቱን እንደ አንድ ፍየል የሞተ ሰው አልተቆጠረም ህዝቡ።
አንዲት እናት በበኩሏ ያሉበት ሁኔታና የሶስት ልጆቿ ጉዳይ እንዳሳሰባት ገልጻልናለች።
ካለ ቅባት ካለ ሳሙና ካለ ምን ወላሂ ዝም ብለን እየተቀመጥን ነው። ምንም ያየነው ነገር የለም። እኛ ቶሎ መጥተው ቢያወጡን እኛ ደስተኛ ነን።
ልጆች አሉሽ?
አሉኛው። አንዱ 9ኛ ክፍል ተማሪ ነው። አንዷ 4ኛ ክፍል ተማሪ ነች። እኔ አጠገብ ናቸው። አንዷ 7ኛ ክፍል ተማሪ ነች። እና ልጆች ትምህርታቸውን አቋርጠቁት ብሏል። ሁሉም ህዝብ ምንም ነገር ሳይደረግልን ዝም ብለን ቁጭ ብለናል።
ተፈናቃዮቹ እንደሚሉት ከኑሯቸው ተፈናቅለው ከምቹ ሁኔታ ውስጥ ከወጡ 8ኛ ወራቸውን እንደጀመሩ ነው። ከባድ የችግር ጊዜ እያሳለፍን ነው የሚሉት ሌላው አባት ናቸው።
ዘይት ራሱ ምግብም ተቀይሯል። የምንበላው ሩዝ ነው፣ ቁርስ ሁለት ዳቦ፣ እራት ሁለት ዳቦ ነው የምንበላው። እንደዛው ሰው ያመመ ኤች አይ ቪ ያለው ሳምባ ያለው ቲቪ ያለው አንድ ቤት ነው የሚገባው። አንድ ቦታ ጤነኛም ያመመ ሁሉም አንድ ላይ ነው። በቃ ከአንድ ውስጥ እንደ ከብት ነው የምንገባው። ይሄ ብለው መናገር በጣም ነው የሚከብደው። ልጆቹም ትምህርት የላችሁም፣ ምግብም የላችሁም። ከኛ ጋር ነው ሩዝ የሚበላው። ወተት ራሱ ወላሂ ትንሽ ልጆች የወለደች እናት ራሷ ወተት ያላገኘች ልጆች አሉ። ማታ 7 ሰዓት ጀምሮ እስከሚነጋ ይለቅሳሉ ልጆቹ። ወላሂ በጣም ነው የሚከብደው፣ በጣም ይከብዳል። የእኛ ችግር መናገር ይሄ ብለው እናንተ በአይን ብታያችሁ ጥሩ ነው። የኛ መናገር ሳይሆን እናንተ ባይን መታችሁ ማያቱ ራሱ በጣም አስፈላጊ ነው እየነላቸው።
በዚህ ሁኔታ ማንም ያነጋገረን አካል ሳይኖር በጭፍን እንዲሁ ወደ ነበሩበት ይመለሳል ማለት አግባብ አይደለም ይላሉ እኚሁ አባት።
አመራራችን እንዳለው ሰላም እንዳለን የኛ ከሰላም መኖር እንፈልጋለን። ለወደፊትም የእኛ ብናልክም ህዝባችን ይሄ አሳልፈን መጥፎ አሳልፈን ለህዝባችን መንፈጥም እኛም ሰላም እንፈልጋለን። ከሶማሌዎቹ ጋር እነሱ የሚፈልጉ አሉ፣ ያልፈለጉም አሉ። ስለዚህ የኛ አመራራችን እንዲህ አንልም፣ ግን የኛ ሁለት ነገር ካወጣ ነው ሰላም የኛ ሰላም ወዳችን የሚፈጠረው ሰላም ማለት ነው። ሁለቱ ነገር አንደኛ ላይ የሞቴ ሰዎች የጨረሱ ሰዎች እኛ በአይናችን ያየን በሞባይል ሁሉም ነገር እስካሁን ቪዲዮ ሁሉም አነሰን የኛ ጋር ነው አለው። እነዚህ ሰዎች ያየው ሰራ ሰው ነው አንድ ጎርጋድ የገባ ሰባት አንድ ላይ ያጋፍታ ነው የቀበሩት። እነዚህ ሰዎች የሞቱ ሰዎች አንድ ምን ላይ ደርሶ ነው አባቴ ሌለው እናቴ ሌለው ልጆች አሁን አባቴ ሞቱ እናቴ ሞተች ልጆች ለኛ ጋር ነው ከአንድ ውስጥ ያለች። ይህን እንዴት አድርጌ ነው ሰላም የምፈጥረው? አንድ ሁለተኛ ደግሞ የኛ
ልጅ ጀምረን እዛ ሰርተን አገራችን ነው ኢትዮጵያ ነው ብለን ሰርተን ያመጣን ሀብት መንግስት ምን አርጎ ምን አስቦበት ምን ብሎ ነው ካምፕ ውስጥ ያደረን ሰርተን ያለን ራብን እንዴት ብሎ ነው ሰላም የፈጠረው? በአፍ ብቻ አይደለም ሰላም ይብቃል ከሆድ ሲመጣ ነው። ሰውነትና ያት የኛ ጥቀጠየቀ የኛ ሰላም እንፈልጋለን ነገም ሰላም እንሆናለን ከተማለች ነው።
ሌላዋ ነጋዴ ነበርኩ 7 ልጆች አሳድጋለሁ ያለችን እናት አስተያየቷን የሰጠችው በጥያቄ ነው።
ከመጣን ጀምሮ ልጆቻችን ተመርታ አላገኙም። እምንተኛው ኮረት ላይ ነው። ከላይ ማታ ማታ ይዘንባል ቀንቀን ይሞቃል ቤቱ። አንድ ቤት ውስጥ ነው አንድ መጋዘን ውስጥ ነው ከ5000 የበለጠ አባወራ አስከነ ልጆች ምን ኖረው። እምንበላው ምግብ አንድ ዳቦ ነው ራት ጋር አንድ ዳቦ ምሳ ላይ የተቋጠረ ላስቲክ ሩዝ ቁርስ ላይ መልሰን እንደዛ እምንበላው እምንኖረው ይሄ ነው። የኛ ደም የልጆቻችን የሰዎቻችን ደም እዛ የፈሰሰው ቀርቶ የኛ ንብረት ከዛ ያለ ወይ አልተከፈለልን ወይ አልወጣልን ከሁለቱ አንዱ ሳይሆን ይሄ እርቅ እንዴት ሊመጣ ቻለ? የሰው ነፍስ እዛ የጠፋው እንደጠፋ ነው የሚቀረው? ይሄ እንዴት ሊሆን ይችላል? እርቅ የሚሆነው የሰው ደም ተከፍሎ ወይ የዛ የሰው ንብረት ተከፍሎ ነው እርቅ መኖር የሚችለው? እኛ ደማችን ፈሶ እኛ እንደከፍት ንብረታችንን ማተን ዝም ብለን ነው የምንኖረው ማለት ነው።
ተፈናቃዮቹ እነርሱን በተመለከተ ቀጣዩ እርምጃ ምን እንደሆነ እንደማያውቁ ያነጋገራቸው ሰውም እንደሌለ ይናገራሉ። የሞቱት ሰዎች አካላቸው የጎደለ ንብረታቸውን ያጡ እስካሁንም የታሰሩ ሰዎችን በተመለከተ ቀጣዩ ሁኔታ ምንድነው የሚለውን የነገራቸውም ሰው እንደሌለ ይገልጻሉ። ካሉበት አስቸጋሪ ሁኔታም እንዴት እንደሚወጡ አለማወቃቸው እጅግ እንደሚያሳስባቸው ይናገራሉ። ከሶማሌ ክልል የተፈናቀሉ የኦሮሞ ማህበረሰብ ተወላጅ ኢትዮጵያውያን ወደ 1,000,000 እንደሚጠጉ ከዚህ ቀደም የረዴት ድርጅቶችን ሪፖርት ተጠቅሰን መዘገባችን ይታወሳል። አሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ሪፖርት እናልፋለን። በሽብር ወንጀል ተከሰው እስር ላይ የሚገኙና ካለፈው አርብ ጀምሮ እንደተለቀቁ በማህበራዊ ሚዲያ ላይ በስፋት የተነገረው የዋልድባ መነኮሳት እንዳልተፈቱና አሁንም እስር ቤት ውስጥ እንደሚገኙ ትናንት ቂሊንጦ ወርደው የጎበኙአቸው ጠያቂዎች ገልጸዋል። ጽዮን ግርማ ተጨማሪ አላት።
ካለፈው አርብ ጀምሮ በማህበራዊ ሚዲያ ላይ ከእስር መፈታታቸው በስፋት የተነገረውና በእስር ላይ የሚገኙት አባ ገብረ ኢየሱስ ኪዳነ ማርያምና አባ ወልደ ስላሴ ወልደ ሃይማኖት ከእስር እንዳልተፈቱ ጉዳዩን በቅርብ ከሚከታተሉት መካከል የቀድሞ ነገረ ኢትዮጵያ ጋዜጣ ምክትል አዘጋጅ በላይ ማናዬ ለአሜሪካ ድምጽ ገልጿል።
ሁለቱን የዋልድባ መነኮሳት ባለፈው አርብና ሐሙስ ጀምሮ ከእስር ተፈቷል የሚል ዜና በማህበራዊ ሚዲያ በመለቀቁ በእኔም በኩል ነገሩን ያውቀዋል ብሎ የሚገምቱ ሰዎች ሁሉ መልእክት እያደረሱ ነገሩን እንዳጣራም እንደዚህ ግፊት ያደርሱ ነበረ። እኔም ዜናውን ካየሁ በኋላ ለማጣራት ሙከራ አድርጌ ነበረ። ባጣራሁት መሰረት ይሁ በቅርበት ያውቋቸዋል ብዬ ማሰባቸውንም በሙሉ ለመጠየቅ ሞክሬያለሁኝ። ያገኘሁት መረጃ እንዳልተሰጡ የሚያረጋግጥ ነው። በኋላም እንዲሁ በአካል ሂደው ጎብኝተዋቸው የተመለሱ ሰዎችንም እንደዚሁ አናጋግሬያለሁኝ እና እስካሁንም በእስር ላይ ይገኛሉ ሁለቱ መነኮሳት።
እስረኞችን በተለያየ ጊዜ ከሌሎች ጓደኞቻቸው ጋር በመሆን የሚጠይቁት ወይዘሮ ማዓዛ መሐመድ ትላንት በቂሊንጦ ማረሚያ ቤት የዋልድባ መነኮሳቱን እንዳገኙቸው ገልጸውልናል።
እሁድ ዕለት የፋሲካ በዓልን ምክንያት በማድረግ እንደተለመደው እስረኞችን ለበዓል ጊዜ ጠዋት ተነስተን በዓልን ከነሱ ጋር እናሳልፋለን። በተለይም በፖለቲካ ውስጥ ያሉ እና የሌሎች የሕሊና እስረኞችን ማለት ነው። እንግዲህ ከዚህ ውስጥ የዋልድባ አባቶችም አሉ፣ እንዲሁም ዶክተር ፍቅሩ ማሮ እነ ኤፍሬም ሰለሞን ያሉበት ዞን 1 ዞን 4 እነ ፍቅረ ማርያም ያሉበት እንዲሁም ቃሊቲ ሌሎች የሕሊና እስረኞችን ሄደን ጎብኝተናል። እንግዲህ ዞን 1 ላይ አግኝተናቸዋል በአካል የዋልድባ አባቶች አልተፈቱም። እንደውም እንድንላሉት ውሸታቸውን ነው። ተፈቱ የተባለ ቀን እኛ ከሌሎች እስረኞች ጋር ስግደት ላይ ነበርን ብለው ይህንን ሀሳብ ለጋዜጠኞችም እንድንነግርላቸው የተፈቱ የተባለው ለማወናበድ ነው፣ ምንም የተለወጠ ነገር የለም ብለውናል። ለዚህ ደግሞ እኛ የአይን ምስክሮች ነን። እሁድ ዕለት እዛው ነበርን።
እስረኞቹ ግን በምን ሁኔታ ላይ ነው ይገኛሉ? ለምሳሌ እነ ዶክተር ፍቅሩ ማሩንም አይታችኋቸዋል? እስቲ ስለሳቸው ንገር።
እስረኞቹ እንግዲህ እንደነገርኩሽ እነ ዶክተር ፍቅሩ ማሩ፣ አግባው ሰጠኝ አንድ ዞን ላይ ያሉት ዞን አንድ ላይ ያሉት ማለት ነው። አግባው ሰጠኝ ነበር፣ ዶክተር ፍቅሩ ማሩ አሉ፣ ኤፍሬም ሰለሞን አለ የአንድነት አባል የነበረ ልጅ ነው። በጋራ ነው ያገኘናቸው። በመንፈስ የተለመደው መንፈሳዊ ጥንካሬያቸው አለ። በአካል ግን ጥሩ አይደለም። በተለይ ደግሞ ይሄ ከፈት ሊፈት ነው የሚባለው ወሬ በራሱ ጥሩ ያልሆነ ስፒሪት አይተናል ይባላል። እንፈታለን የሚል ተስፋ አለ። አዘ ሴም ታይም ደግሞ ተፈቱ ተብሎ ወሬ ይወራል። ስለዚህ ሰዎች መንፈሳዊ ጥንካሬያቸው መጉዳት ባይቻልም ግን በአካል ጥሩ የምትይው ነገር አልነበረ። ነገር ግን እንደተለመደው ውጭ ላለው ሰው የማበረታቻና የመልካም ምኞት መግለጫቸውን ብቻ አስተላልፈውልን ይመጣ ነው።
የዋልድባ መነኮሳቱ ላይ አቃቤ ሕግ የቆጠራቸው ምስክሮች ባለመገኘታቸው ለሚያዝያ 18 እንዲቀርቡ ፍርድ ቤት ተለዋጭ ቀጠሮ መስጠቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ዮንን ለዘገባው እናመሰግናለን። ወደ 40 ሺህ የሚጠጉ አፍሪካውያን ስደተኞችን እስራኤል አስገድዳ ከሀገር ለማስወጣት በነበራት እቅዷ ለመግፋት መወሰኗ የስደተኞቹን ቀጣይ ህይወት አጣብቂኝ ውስጥ ከቷል። ሮበርት በርገር ለአሜሪካ ድምጽ ከኢየሩሳሌም የዘገበውን ሄኖክ ሰማግዜር ያሰማናል።
ባለፈው ሳምንት በእስራኤል የሚኖሩ አፍሪካውያን ስደተኞች ሰማይና መሬቱ ሲደባለቅባቸው ነው የሰነበተው። የእስራኤል መንግስት አንዴ ስደተኞችን ወደ ምዕራብ ሀገሮች ለመላክ ከተባበሩት መንግስታት ድርጅት ጋር ስምምነት ላይ መድረሱን ሲናገር፣ በሌላ በኩል ደግሞ ውሳኔውን ባለቀ ሰዓት ሲቀለብስ ነው የከረመው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከተባበሩት መንግስታት ድርጅት የስደተኞች መርጃ UNHCR ጋር በደረሱት ስምምነት መሰረት 16,000 አፍሪካውያን ስደተኞች ወደ ምዕራብ ሀገሮች ይላካሉ፣ የተቀሩት ወደ 20,000 የሚሆኑ ደግሞ በእስራኤል ይቆያሉ ብለው አስታውቀው ነበር። አፍሪካውያኑ ስደተኞች በደስታ ፈነደቁ። ደስታቸው ግን ወዲያውኑ ቀዝቃዛ ውሃ ተቸለሰበት። ናታንያሆ በፍጥነት ሐሳባቸውን በማግስቱ ነው የለወጡት። የናታንያሆ አጋር ወግ አጥባቂ ቀኝ ዘመም የፖለቲካ ፓርቲ ውሳኔውን በመቃወም አፍሪካውያኑ ከሀገር እንዲባረሩ በመጠየቁ ነው ሐሳባቸውን የለወጡት። የእስራኤል መንግሥት አፍሪካውያኑ ስደተኞች አይደሉም፣ የተሻለ ኑሮ ፍለጋ የፈለሱ ናቸው የሚል አቋም አለው። ብዙዎቹ ፍልሰተኞች ከኤርትራና ሱዳን በተለይ ግጭትን ሸሽተው የወጡ ናቸው። የ29 ዓመቱ ተፍሊት ሚካኤል ከኤርትራ የመጣ ጥገኝነት ጠያቂ ነው።
አለሎይዳ ማይክራ ይመኻር ወደም ኮል ኪሉ አዳይን ሎኑትን ሊታ አክለታ ሽላ በክሸት ስሊ
በሕጋዊ መንገድ ሥራውን የሚያከናውንበት ዕድል እንደሌለው ነው የሚናገረው። የመኖሪያ ቤት ወይም መጠለያ እንደሌለውና ከዛሬ ነገ ተጠርፌ ተገድጄ እመለሳለሁ የሚል ስጋት እንዳለው ይናገራል።
መካታይም ላይ ማይክራሊ ማሹ አንሎይዳት ማይክራሊ
በደቡባዊ ቴል አቪቭ የሚኖሩ እስራኤላውያን አፍሪካውያኑ ከመጡ ወዲህ በአካባቢያቸው ወንጀል መበራከቱንና ድህነት መስፋፋቱን ይናገራሉ። ሀገሪቱ ያላትን የአይሁድ ማንነትም ይፈታተናሉ ብለው ያስባሉ። ስደተኞቹን ወይም ፍልሰተኞቹን የተነሱበት ሀገር ካልተቀበላቸው ወደ ሶስተኛ ሀገር ይላካሉ። ከዚህ ቀደም ስትቀበላቸው የነበረችው ዩጋንዳ የተመላሾቹን ደህንነት ማረጋገጥ አልቻልኩም በሚል ተጨማሪ ሰዎችን እንደማትቀበል ተናግራለች። ስለዚህ እስራኤል ሌላ ሶስተኛ ሀገር እየፈለገች ነው። እስራኤላዊ የሰብአዊ መብት ጠበቃ ኤቪዶር ፌልድማን የመንግስቱ አቋም ሕጋዊ አግባብነት የሌለውና ተቀባይነት የሌለው የሰው ሞራል ችግር ያለበት ነው ባይ ናቸው።
ይሰ በላበ ሙባን አዘሽ ነህኑ ሱርኺም ነሽም ሳኹሎ ዩዲም ለአና ነህኑ ሱርኺም ወጣም ማይከለ ኢምሳው
አፍሪካውያን ስደተኞችን መሰረታዊ ደህንነታቸውን ወደማያስጠብቁና የኑሮ ዋስትና ወደማይሰጡ ሀገሮቻቸው አስገድዶ መመለስ ያለም አቀፍ ህጎችን ይጻረራል ይላሉ ፌልድማን። በተለይ እስራኤል በሁለተኛው ዓለም ጦርነት ወቅት አይሁዳዊ ዜጎቿ በስደት የኖሩባት ሀገር ከሌሎች ሀገር በበለጠ ለአፍሪካውያኑ ስደተኞች በጎ አመለካከት ሊኖራት ይገባ ነበር ብለዋል እስራኤላዊው ጠበቃ።
አመሰግናለሁ ሄኖክ። ወደ ተከታዩ ከዚሁ ጋር የተያያዘ ዘገባ እናልፋለን። እዚያው እስራኤል ውስጥ ለአመታት ያለ ፍቃድ ይኖሩ የነበሩ ስደተኛ ኤርትራውያንና ሱዳናውያን ወደ ሶስተኛ ሀገር የአፍሪካ ሀገር ነው ሶስተኛው ሀገር በሶስት ወራት ጊዜ ገደብ እንዲሄዱ በሀገሪቱ መንግስት ህግ ወጥቶ ነበር። ይህ ህግ ከወጣበት ጊዜ አንስቶ ታዲያ ኤርትራውያኑ ስደተኞች ተቃውሟቸውን ለማሰማት ተደጋጋሚ ሰልፎችን አካሂደዋል። በብዙ ሺህ የሚቆጠሩ የሌሎች ሀገሮች ስደተኞችና እስራኤላውያንም ጭምር በሰላማዊ ሰልፎቹ ላይ ተገኝተዋል። ጩኸታችንን ያለመታከት ማስተማታችን የተወሰነ ለውጥ አስገኝቶልናል፣ መፍትሄ እስከምናገኝ ደግሞ እንቀጥላለን ሲል ከስደተኞቹ አንዱ ለቪኦኤ ተናግሯል። ተከስተ የማነ ነው። ዛሬ ሊደረግ ስለታሰበው ሰልፍና ስለ አጠቃላይ የኑሯቸው ሁኔታ ስለሚገኙበት አብራርቷል። ለቪኦኤ መስታወት አራጋውነች አነጋገረችው።
ወደዛ ትላካላችሁ የተባለው በአጠቃላይ ከ60 አመት በታች የሆኑና ምስት ልጆች የሌላቸው ሁለትና ሶስት የሰላማዊ ሰልፍ ስላደረግን ያው ህዝቡ እያገዘና አሁን ትራይል ህዝቡ እያገዘን ነው። ለዚህ ሀገር ችግር የሚያመጡ እያሉ ለህዝቡ ነግሯቸውን አሁን ገብቷቸው ሰዎቹ እንደገና እኛን እያገዙን ነው። ምንም ባላደረጉ ያለ ጸባያቸው ያለ ስራቸው እንደዚህ ናቸው ብላችሁ አሳምናችሁ አሁን እነዚህ ሰዎች እንደዛ አይደለም ለጥቅማቸው ነው ብሎ አሁን ስልፉ ምንም እነሱ ናቸው የሚያደርጉትኛ እነሱ ጋር ተቀምረን ነው የምንውለው ያለው።
እነሱ ማለት የእስራኤል ህዝብ ማለት ነው።
የእስራኤል ህዝብ በጣም ማመስገን ፈልጋለሁ በዚህ አጋጣሚ ማለት ነው። እና በሚዲያ በቴሌቪዥን በጋዜጣ በምናምን የኛን ክፉ ነገሮችን ብቻ አንድ ሰው ሰክሮ ያደረገውን ነገር አንድ ተናዶ ምስኪን የመጣውን ምናምን እንደዚህ ያባዙ ሰዎችን ሌላ መልካስ ይዘው ነበር። አሁን ገብቷቸዋል ወደ ሩዋንዳ ጋንዳ መሄድ የለባቸው እነዚህ ጥገኝነት እንጠይቃለን ብሎ ወጥቶ እነዚህ ሰላማዊ ሰዎች ናቸው እና መሄድ የለባቸውም ብሎ ሰልፍ አድርጎ ያው እንግዲህ በቀደም የሰማነው ጠቅላይ ሚኒስትር ያወጣውን መግለጫ እስከሚወጣ አደረጉ። እንደገና ደግሞ ቀለበሰው። አሁን ደግሞ ሰላማዊ ሰልፍ ይደረጋል ይቀጥላል ማለት ነው።
የእስራኤል ጠቅላይ ሚኒስትር ምንድን ነበር ያወጡት መግለጫ? እናንተን በምን መልኩ ነበር የሚመለከተው?
ከቀይ መስቀል ጋር ተግባብተን 16,000 ወደ ኢታሊያና ወደ ጀርመን ወደ ካናዳ ይሄዳሉ። የተቀሩ ደግሞ ያገር የ5 አመት መኖሪያ ይሰጣቸዋል ብሎ መግለጫ አውጥቶ ከ3 ሰዓት ከ4 ሰዓት በኋላ ደግሞ ቅድም የተናገርኩትን አስብበታለሁ ብሎ እንደገና ተናገረ እና በሌላ አዲስ አበባ ወጣለሁ ተባበሩኝ ብዙኝ ምናምን እያለ ነው። እሱ መግለጫ ከሰጠ በኋላ ሁለቱም ሀገር መግለጫ አውጥተዋል። ሩዋንዳና ኡጋንዳ እንደማይቀበሉም ከመጡ ደግሞ ሩዋንዳ ብላለች በመጥበት አውሮፕላን መልሳቸዋለሁ ብላለች። በደም ድሮም ስምምነት አልነበረኝም አሁንም ስምምነት የለኝም አልቀበልም ብላለች። አሁን ሌላ ሀገር እየፈለገ ነው ሌላ ምክንያት እየፈለገ ነው። እንግዲህ ዛሬ ደግሞ የፍርድ ቤት ቀጠሮ ነበራቸው። የመጨረሻ ውሳኔውን ከማን ሀገር ጋር ነው የተስማማበት ምክንያት ምንድን ነው? ለእኛ የተሻለ ነው ወይ እዛ የሚቀበላቸው አለ ወይ ምናምን የሚሉትን የመጨረሻ ሀሳቡን እንዲሰጥ ፍርድ ቤት ጠይቆት ነበር ለዛሬ እንትን ነበር። ያው እንግዲህ ዛሬ ምን እንደሆነ አላወቅንም ያለ ነው።
እሺ ተከስተ በጣም ነው የማመሰግነው።
እሺ እሺ እሺ
ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ መደበኛ ስርጭት ነው። አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል አዲስ አበባ ላይ። እዚህ ጋር ፕሮዲውሰሯ ብርሃን ኃይሉ የሙዚቃ ቆይታ እንድናደርግ እየጋበዘች ነው። አስቴር አወቀ
Shabala Aynı kola kola Kınfarı kola
ተከታዩ ዝግጅት ስፖርት ነው። የዛሬውን የስፖርት ዘገባ የሚያቀርብልን የአዲስ አበባው ዘጋቢያችን ገዛኸኝ ሲሆን መስቀል ነው።
አመሰግናለሁ ሰለሞን። አንተንም ጨምሮ ለቪኦኤ አድማጮች መልካም የበዓል ሰሞን እንዲሆን እመኛለሁ። ቅዱስ ጊዮርጊስና ወላይታ ዲቻ በፋሲካ ዋዜማ በሀገር ውስጥና ከሀገር ውጭ ለአፍሪካ ኮንፌዴሬሽን ዋንጫ የሶስተኛ ዙር የመጀመሪያ ጨዋታቸውን ከትናንት በስቲያ ቅዳሜ አካሂደዋል። እዚህ በአዲስ አበባ ስታዲየም ባለሜዳው ቅዱስ ጊዮርጊስ የኮንጎን ካራ ብራዛቪል 1-0 ረቷል። ለቅዱስ ጊዮርጊስ ያሸናፊነቷን ግብ በ74ኛው ደቂቃ ያስቆጠረው ተቀይሮ የገባው አንጋፋው ተጫዋች አዳነ ግርማ ነው። የቅዱስ ጊዮርጊስ አሰልጣኝ ማኑኤል ቫስፒንቶ ከጨዋታው በኋላ ባስተያየታቸው እንዲህ ብለዋል።
And I think we scored one but we have opportunities to score more, one or two goals, but I think the most important is win and don't concede goals. And
you need this Brazzaville, is the mentality you need be strong, because we know the history of the past in Brazzaville, and of course our team need be strong.
And የበለጠ የማግባት እድል አጋጥሞን አልተጠቀምንበትም። ውጤቱ ጥሩ ሲሆን በመልሱ ጨዋታም ተጠናክሮ እንደሚጠብቀን ስለምናውቅ እኛ በበለጠ ተዘጋጅተን ወደ ቀጣይ ዙር የምናልፍበትን ሂሳብ ኮዲሁ ሰርተን እንሄዳለን ብለዋል ቫስፒንቶ። ሁለቱ ቡድኖች ከአስር ቀናት በኋላ የመልሱን ጨዋታ ብራዛቪል ላይ አድርገው በአጠቃላይ ውጤት አሸናፊ የሚሆነው ወደ ምድብ ማጣሪያው ይገባል። በሌላ በኩል ደግሞ ሃያሉ የግብጽ እግር ኳስ ክለብ ዛማሌክን አሸንፎ ወደ ሶስተኛው ዙር ማጣሪያ የተሸጋገረው ወላይታ ዲቻ ከታንዛኒያው ያንግ አፍሪካ ጋር ተጫውቶ 2-0 ተሸንፏል። ለያንግ አፍሪካ ከረፍት በፊትና ከረፍት መልስ ጎሎቹን ያስቆጠሩት ራፋኤል ዳውድና አማኑኤል ማርቲን ናቸው። ወላይታ ዲቻና ያንግ አፍሪካ የመልሱን ጨዋታ ከሁለት ሳምንት በኋላ አድርገው በአጠቃላይ አሸናፊው ወደ ምድብ ማጣሪያው ይደባለቃል። ሌላው ቅድመ ማጣሪያ ጨዋታ የአፍሪካ የሴቶቹን እግር ኳስ ብሔራዊ ቡድኖችን ይመለከታል። ጋና ላይ በሚዘጋጀው የአፍሪካ ሴቶች እግር ኳስ ሻምፒዮና ለመሳተፍ የሚያስችሉ ቅድመ ማጣሪያ ጨዋታዎች በየአቅጣጫው ተካሂደዋል። ሊቢያ ውስጥ ባለው የጸጥታ አለመረጋጋት ምክንያት የመጀመሪያ ቅድመ ማጣሪያቸውን ካይሮ ላይ ያደረጉት የሊቢያና የኢትዮጵያ ብሔራዊ ሴቶች እግር ኳስ ቡድኖች የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ከግማሽ ደርዘንም ባለፈ 8-0 ማለት ነው አሸንፈዋል። ራሂማ ዘርጋው 3 አግብታ ሃትሪክ ስትሰራ ጓደኛዋ ሉዛ አበራ 2 ቀሪዎቹን 3 ጎሎች ደግሞ ምርቃት ፈለቀና ብዙአየሁ ታደሰ አስቆጥረዋል። የሊቢያ ሴቶች እግር ኳስ ቡድን ተስፋ ሳይቆርጥ የመልሱን ጨዋታ ለማድረግ ወደ አዲስ አበባ ከመጣ ከ8ም የበለጠ ወስዶ ሉሲዎቹ አዲስ የጎል ሪኮርድ ያስመዘግባሉ ተብሎም ይጠበቃል። የመልሱ ጨዋታ በያዝነው ሳምንት መጨረሻ ላይ እንደሚደረግ የውድድር መርሃ ግብሩ ያመለክታል። በእግር ኳስ ነክ ዜናዎች ደግሞ ዓለም አቀፉ የእግር ኳስ ማህበር ፊፋ የኢትዮጵያ እግር ኳስ ፌዴሬሽን ያዋቀረውን አስመራጭ ኮሚቴ እንዲበተንና አዲስ አስመራጭ ኮሚቴ እንዲመረጥ አሳስቧል። ፊፋ ለኢትዮጵያ እግር ኳስ ፌዴሬሽን በላከው ደብዳቤ እንደገለጸው ቀድሞ ከተቋቋመው የአስመራጭ ኮሚቴ መካከል የመንግስት ባለስልጣንን ያካተተ መሆኑን ጠቁሞ የአሰራር በፊፋ ደንብ የማይደገፍ እንደሆነም ተመልክቷል። በዚህም መሰረት ገለልተኛ በሆኑ ግለሰቦች ያሉበት የአስመራጭ ኮሚቴ ተዋቅሮ የምርጫ ሂደቱ እንዲፈጸም ፊፋ በደብዳቤው አዟል። ምርጫው ተጠናቆ እንደ አውሮፓ ዘመን አቆጣጠር ከሰኔ 3 በፊት ለፊፋ እንዲያስታውቅም ተጠቁሟል። ሌላው አንጋፋው የቅዱስ ጊዮርጊስ እግር ኳስ ክለብ የማሊ ዜጋ ከሆነው ፕሮፌሽናል እግር ኳስ ተጫዋች ሰይድ መሐመድ ኬይታ ጋር ያደረገውን የሁለት ዓመት የሥራ ውል በስምምነት አቋርጦ ተጫዋቹን ማሰናበቱን የክለቡ ህዝብ ግንኙነት ኃላፊ አስታውቀዋል። ኃላፊው አቶ ምንሊክ ግርማ በስልክ እንደገለጹልኝ ተጫዋቹ ስምምነቱን የተፈራረመው በያዝነው ዓመት ጥቅምት ወር ላይ ሲሆን በአምስት ወራት የጨዋታ ቆይታው አንድ ግብ ብቻ ማስቆጠሩ ከዛም በተጨማሪ ለአጥቂነት የተቀጠረው ተጫዋች ግብ ከማስቆጠሩም ሌላ አንድም ለግብ የሚሆን ኳስ አመቻችቶ አለማቀበሉ ትልቁ ድክመቱ መሆኑን ተማምነን ለመለያየታችን ምክንያት ሆኗል ብለዋል። سنبتهم بساجعوا شو يعقوم مورد بتشام هونون يكلس وتهلافيو بمتكو كجانا يتشعل بكاتي علو بروفيشنال دار سن من نت يتجبر دده مهونم أكلوا جلسوال بس مسا سايتش غير تجعوا شو شيء ما سنابس لك بس جورجيس يمجم مريو على مهونم أكلوا جلسوال
አመሰግናለሁ ገዛኸኝ ለዘገባው ቀደም ሲል ያስተላልፍከው ምስጋና ለአዳነች ማካፍ ይያለሁኝ ወደ ተከታዩ ዘገባችን እንለፍ አፍሪካ ነክ ርዕሶች ዶክተር አብይ አህመድ የኢህአደግ ሊቀመንበር ሆነው እንደተመረጡ ከሁለት ሳምንታት በፊት በቅዳሜ ስርጭት ላይ ውይይት ማቅረባችን ይታወሳል በተከታዩ ዝግጅት የኦሮሞ ፌደራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት አቶ ሙሉጌታ አበበ ድርጅቶቻቸውን ወክለው ሐሳባቸውን እንዲሰጡ አዳነች ፍሳዬ ጋብዛቸዋለች። ውይይቱ
በመጀመሪያ ደረጃ ዶክተር መረራ ጉዲና አቶ ሙሉጌታ አበበ ለጊዜያችሁና ለትብብራችሁ እናመሰግናለን። እንግዲህ ባለፈው ጊዜ አዲሱ ጠቅላይ ሚኒስትር የኢህአደግ ሊቀመንበር ሆነ በተመረጡበት ጊዜ ውይይት አካሄደን ነበር። አሁን እንግዲህ እንደሚታወቀው ባለፈው ሰኞ ቃለ መሐላ ሲፈጽሙ ለየት ያለ ንግግር አድርገዋል። በፊት ከፖለቲከኞች ከምንሰማው ንግግር ለየት ያለ ማለት ነው። መላ ህብረተሰቡን ነክተዋል። ያልተቃጠሱት ነገርም የለም። ተስፋ የሚያንጸባርቅ ይመስላልና እስቲ በእናንተ አመለካከት እንዴት እንዳያችሁት ብትገልጹልን። በአቶ ሙልጌታ ልጀምር።
አመሰግናለሁ። በእኔ እምነትና እኔም በመመረው ፓርቲ እምነት አዲሱ ጠቅላይ ሚኒስትር ያደረጉት ንግግር በንግግር ደረጃ ተስፋ ሰጪ ነው። እሳቸውም እንደገለጹት ከጥላትነት ወደ ነበረው ወንድማማችነት መመለስ እንደቀላል የምናየው አይደለም። ነገር ግን በዚህ ንግግር ልክ ስራው የሚሰራ ከሆነ ከተቃዋሚ የፖለቲካ ፓርቲዎች ጋር በመመካከርና በመነጋገር በመግባባት ላለችና እንዳገር የምንሰራ ከሆነ ብዙ ጊዜ ከያድግ ልምድ ያለፍንበትና የምናያቸው ምንድናቸው ይነገራል። ተግባራዊ ልነቱ ላይ ተጨባጭ የሆነ ነገር ላይ ነው ችግር ያለው። እንደ ሀሳብ ይህችን ሀገር ወደ አንድ ሀሳብና በመፈካከር ወደ መኖር ያመጣል የሚል ተስፋ አለን ንግግራቸው ላይ።
እሺ ዶክተር መረራ፣
የአዲሱ ጠቅላይ ሚኒስትር ንግግር በየትኛው ሚዛን ያው የሰለጠነ የዓለም መሪ ንግግር ይመስላል። የሰለጠነ ንግግርም ይመስላል። እኔ ግን ማመን ያስቸግረን ኢህአዴግም ሆነ አዲሱ መሪው በኢትዮጵያ ውስጥ የሚገጥማቸውን ወይ የገጠማቸውን የታሪክ ፈተናዎች ያልፋሉ ብሎ ማመን አስቸግሮኛል። ምናልባትም ከአንድ ሰሞን ግርግር የማያልፍ ነው የሚል ግምት አለኝ እና ቅድም እንደተባለው ኢህአዴግ ያሳየ የነበረው ጠባይ ተመክሮ ከዚያ ከመነሳት ለኢትዮጵያ ህዝቦች አዲስ ታሪክ ለመጻፍ ከኢትዮጵያ ህዝቦች ጋር አዲስ ዘመን ለመፍጠር የተዘጋጀ ፓርቲ ነው ኢህአዴግ ብሎ ማመን ያስቸግራል። ዋናው የዶክተር አብይ ፈተና የኢትዮጵያ ህዝቦችን መምራት ሳይሆን ኢህአዴግን ለለውጥ መምራት ነው። ኢህአዴግ ለለውጥ ተዘጋጅቷል ወይ ነው? ኢህአዴግ ከራሱ ሳጥን ወጥቶ ከኢትዮጵያ ህዝቦችም ተቃዋሚ ኃይሎችን ጋር ለመስራት ዝግጁነት አለው ወይ ነው? እና ብዙ ያልተመለሱ ጥያቄዎች ስላሉ መልካም እድል ከመመኘት በስተቀር ለአዲሱ ጠቅላይ ሚኒስትር ይህንን የታሪክ ፈተና ኢህአዴግም ዶክተር አብይም ይወጣሉ የሚል የሚያሳምን መሬት ላይ እያየሁት አይደለም።
እንግዲህ ሁለታችሁም ጠቀስ እንዳደረጋችሁት ያው በንግግር ደረጃ አስቀምጠውታል። ተቃዋሚዎችን እንደ ጠላት ሳይሆን እንደ ተፎካካሪ በማየት አብሮ የመስራት ዝንባሌ እንዳላቸው አመላክተዋል። እና አሁን በሁለታችሁም በኩል የተወሰነ ጥርጣሬ አለ። ግን በተግባር ላይ ከዋለስ በእናንተ በኩል በምን መልክ ነው ለመስራት የምትፈልጉት ከመንግስት ጋር? ወደ አቶ ሙልጌታ ልመለስ።
አመሰግናለሁ አዳነች። እኛ አሁን ከመነሻው እንዳልሁት ያቀረቡት ታሪካዊና ኢትዮጵያዊ ጥረት ያለው ንግግራቸው ፓርቲያችን እውቅና ይሰጣል። ተጨባጭ መሬት ላይ ያለውን ነገር ያደረጉትን ነገር ማመንና መቀበል የሰማነውን ነገር ደግሞ ተስፋ ከማድረግ አንጻር ለንግግራቸው እውቅና እንሰጣለን። በምን መልኩ ትሰራላችሁ ተግባራዊ ቢያደርጉት ስለሚለው ልዩነታችን እንደተጠበቀ ሆኖ አገራችን ለሚያስፈልጋት ማንኛውም ሀገራዊ ጉዳይና በየትኛውም መንገድ ያድግ በተናገረው ልክ ያድግም ሊቀመንበር የሀገሪቱም ጠቅላይ ሚኒስትር በተናገሩት ልክ ቁርጠኝነት ኖሮት ያድጋ ብዙ ጊዜ ችግሩ ያለው ቁርጠኝነት ነው። መሪዎቹም ጋር ያለው ቁርጠኝነት ነው። ቁርጠኝነት አይታይባቸውም እንጂ አሁን አዲሱ ጠቅላይ ሚኒስትር ቁርጠኝነት የሚታይበት ንግግር ተናግረዋል። ያን ቁርጠኝነት በአቋም ደረጃ ወስደው በተጨባጭ ወደ ስራ ካመጡት በዚች ሀገር በመጀመሪያ ደረጃ መስራት የምንፈልገው እኛ በእኔም እምነትና እኔ በምመራውን ፓርቲ እምነት በብሔራዊ መግባባት ላይ ከመንግስት ጋር መስራት እንፈልጋለን። ኢህአዴግ ከ26 ዓመት ያላነሰ የልዩነት ግንብ ሲገነባ የቆየ ድርጅት እንደመሆኑ መጠን ራሱም ኢህአዴግ ከኢህአዴግም በአጠቃላይ ህዝብና መንግስት በዚች ሀገር ላይ ብሔራዊ መግባባትና ብሔራዊ አንድነት ሊፈጥር በሚችል ነገር ላይ ቅድሚያ ሰጥተን በግንባር ቀደምነት ለመስራት ዝግጁ ነን። በመያድ በኩል ከዛ አማራጭ ኃይል ሆነን ለመቅረብ በፕሮግራማችንና በመተዳደሪያ ደንባችን መሰረት ሊያሰሩን በሚችሉ መጠን ሊያስኬደን በሚችለው መንገድ ልዩነታችን የፖለቲካ ርዕዮተ ዓለማችንና ፍልስፍናችን እንደተጠበቀ ሆኖ ባለችን በአንድ ሀገራችን ጉዳይ ላይ የትኛው መንገድ ለመስራት ፓርቲያችን ዝግጁ ነው። ኢትዮጵያዊ ጥረን ላለው ንግግራቸው ፓርቲያችን እውቅና ይሰጣል። አዳነ
ውይይት ለመፍታት እንደሚሞክሩ ተናግረዋል። ለተቃዋሚ ድርጅቶች የፖለቲካ ምህዳር ለማስፋት እንደሚጥሩም ገልጸዋልና በዚህስ ላይ ያላችሁ አቶ ሙልጌታ?
በንግግር ደረጃ እውቅና ሰጥተነዋል ምንሽ ይህንንም ጨምሮ ነው። የትኛውም አጋጣሚ ለዚች ሀገር መፍትሄ ይሆናል ብለን ለምናስበውና ለምናምንበት ነገር በየትኛውም መንገድ ለመነጋገር ዝግጁዎች ነው። የተናገሩትን በተናገሩት ልክ የሚሰሩ ሆነው ከተገኙ ግማሽ መንገድ እንኳን መምጣት ባይችሉ እኛ ያሉበት ድረስ ሄደን ለመስራትም ለመነጋገርም ሊያግደን ምንም ነገር የለም። ብሔራዊ አንድነትንና ብሔራዊ መግባባትን ከማጠንከርና ከመስራት የተሻለ እነዚህ የሚነሱ ችግሮች ሁሉ ለእስረኞች ለእስረኛ ብናነሳ መያድ በርካታ አባላት በእስር ላይ ይገኛሉ። ለእነሱም በስደትም ስላሉ የመያድ አባላት እንዲሁም በእስር ላይ ስላሉ ኢትዮጵያውያን የኛ አባላት ብቻ ሳይሆኑ ለየትኛውም አካል መፍትሄ መሰረታዊ ለውጥ ስር ነቀል ለውጥ ሊያመጣ የሚችለው ብሔራዊ መግባባት ከምንም በላይ በመያድ በኩል ጽኑ እምነት አለው። ይሄ የኛ አጀንዳ ሆኖ ለረጅም ጊዜ ስንከራከርበት ቆይተን ነው ኢህአዴግ በቅርብ ጊዜ በዚህም ጉዳይ ላይ ለመነጋገር ፈቃደኛ ሆኖ የተገኘው። ከፓርቲ ባለፈ ከገዢ ፓርቲ ባለፈ በመንግስት ደረጃም በዚህ ጉዳይ ላይ መነጋገርና መደራደር መፍትሄ እንዲመጣ ማድረግ የምንችለውን የበኩላችንን ለማድረግ ዝግጁ ነን።
እሺ ዶክተር መረራ፣
እኛ ከ97 ምርጫ ጀምሮ ከዛ ሲቲም ከኢህአዴግ ጋር በተደጋጋሚ ለመደራደር ሞክረናል። በተደጋጋሚ ሀቀኛ ድርድር እንዲጀመር ጠይቀናል። ላለፉት 2 ዓመታት የነበሩ ነገሮችም ሳይፈጠሩ የሀገር ሽማግሌዎች ነን በሚሉ ወይም በሃይማኖት አባቶች ነን በሚሉ በኩልም ጀምረን ነበር። በእኛ በኩል ኢህአዴግ ምድ የተዘጋጀ ያክል ሄደን ለመደራደርም ለመነጋገርም ሀገሪቷና ህዝቦቿ ለመታደግ የምንችለውን ያክል የራሳችን በስራ ለመስራት ቅድም እንዳልኩ ዝግጁዎች ነን። ዋና ጉዳይ ኳሱ ያለው የኢህአዴግ ሜዳ ነው። አጀንዳዎቻችን ከ97 ጀምሮ ስለ ነጻና ፍትሃዊ ምርጫ፣ ስለ ነጻና ገለልተኛ የምርጫ ቦርድ፣ ስለ ነጻና ገለልተኛ የፍትህ ስርዓት፣ ስለ ነጻና ገለልተኛ ሚዲያ ብዙ ጥያቄዎች አሉ። መሰረታዊ ጉዳዮች ስለ ሀቀኛ ፌዴራሊዝም፣ ስለ ሀቀኛ ራስን በራስ የማስተዳደር ጥያቄ፣ ስለ ወጣቶች በእኩልነት ስራ የመቀጠል ጥያቄ፣ እነዚህ ነገሮችን በ97 ምርጫ የሚሆን በ2007 ምርጫ የሚሆን ኢህአዴግ የተጣላ የለም ብሎ እስከ ትናንትና ድረስ ወደ ጎን ሲገፋቸው የነበሩ ጥያቄዎች ናቸው። ከኢትዮጵያ መንግስት ጋር እኛ ከገዢው ፓርቲ ከመንግስት ጋር መሰረታዊ በሆኑ የሀገሪቱ ጉዳዮች ጋር ለመነጋገርም ለመደራደርም በእኛ በኩል ምንም ችግር የለብንም።
ዶክተር አብይ አህመድ ሙስናን ለመታገል በህግ መገዛትን ለማክበር ለነዚህ ነጥቦች ትኩረት እንደሚሰጡም ተናግረዋልና እስቲ ሐሳባችሁን አቶ ሙልጌታ።
መልካም ነው። ሙስናን ለመከላከልና ለማምከን ኢህአዴግ ሊቀመንበርና በሀገሪቱ ጠቅላይ ሚኒስትር የተነሳው ሐሳብ መልካም እንደሆነ ብናየውም በዋናነት ግን ይሄንን ማጥፋት የሚቻለው ሲስተም መዘርጋት ነው። ኢህአዴግ አሁን ከዛሬ በመጣበት በገልቦና በሚጓዝበት ህግና በልምድ ሀገር በሚመራበት ሙስናን ማጥፋት አይቻልም። ሙስናን ማጥፋት የሚቻለው የኔ ሰዎች ናቸው የሚላቸውን ራሱ ለሊናቸውና ለሀገራቸው ታማኝ የሆኑትን ሰዎች መርጦ ኃላፊነት ላይ ማስቀመጥ ይጠበቅበታል። ሲስተምም ራሱን የቻለ ኢህአዴግ ከዚህ በፊት ከሚጠቀምበት የተሻለ ሲስተም ጠቅላይ ሚኒስትሩ ሊዘረጉ የሚችሉ ከሆነ ሊቀንሱ ይችላሉ፣ ብሎም ሊያዳክሙት ይችላሉ። የዳኞች የበላይ ሆኖ ከሳሽ ፈራጅን በሚያዝበት አገር ላይ የፍትህ ስርዓት ይመጣል ብሎ መጠበቅ በጣም ከባድ ነው። የማይሰሩትንና የማይኖሩትን ህይወት የሚናገሩ ከሆነ ከዚህ ወደ ባሰ ነገር እናመራለን የሚል ነው ስጋት ያለን።
እሺ ዶክተር መረራ፣
ባለፈው ክረምት ሰበር ዜና እየተባለ ነትናታቸሩ ተብሎ እስር ቤት እነሱ ሰባ ነበር። አራት ትናንሽ አሳዎች እየተለቀሙ ነው፣ ጥሩ ነው፣ ግን ወደ ትላልቅ አሳዎች ይሄዳል ወይ ሙስና ጥያቄ ብለን ስንታየቅ ነበር። ጋር እስር ቤት ትዝለኛል። አንድ ዋና ጉዳይ ሙሰኞችን የሚያውቀው የኢትዮጵያ ህዝብ ነው። ሙስና ማጥፋትን የሚችለው የኢትዮጵያ ህዝብ ነው። ኢህአዴግ በቁርጠኝነት ወደ ትላልቅ አሳዎች የመሄድ ትላልቅ አሳዎችን ተጠያቂ የማድረግ ስራ ሲሰራ ላለፉት 27 ዓመታት የማየት እድል አልገጠመኝም። በተለይ የመሬት ዘረፋ ለዚህ አዲሱ ቀውስን ያበቃው የሆነ አካባቢ የነበረው እንቅስቃሴ የመሬት ዘረፋ ውጤት ነው እና ያንን ሁሉ በኢህአዴግ ፊት የኢህአዴግ መሪዎች አይን እያየ ሲደረጉ ነበር። ምንማ ኢህአዴግ ችግር አንድ ነገር አለ። ምርጫ ሰርቅ አሳልፈኝ አስመርጠኝ ያለ መንግስት ለኪስ ደግሞ ገንዘብ አትስረግ ብሎ ካድሬዎቹ ማገዝ የሰደረው ይመስለኛል። የተታይቶ ሊቆጣጠሩት የሚችሉት የፖለቲካ ስርዓት ከተፈጠረ ሙስናን ለማጥፋት ሙሉ በሙሉ ካባቻ ለመቆጣጠር የሚቻልበት ሙሰኞችን ትላልቅ አሳዎችን ጭምር ህግ ፊት ለማድረግ ይቻላል። የኢትዮጵያ ህዝብ የተሻለ የፖለቲካ ስርዓት ውስጥ እንዲገባ ተጠያቂነት ከስራን ለመፍጠር ይቻላል የሚል ግምት አለኝ።
እንግዲህ በመጨረሻ አዲሱ ጠቅላይ ሚኒስትር ከኤርትራም ጋር ሰላም የማምጣት ፍላጎት እንዳላቸው ጠቅሰዋልና በዚህስ ላይ አቶ ሙልጌታ?
መልካም ነው። የኤርትራና የኢትዮጵያ ህዝብ በደም የተሳሰረ ነው። ጥላትነት ከሚኖረው ወዳጅነት ሲኖረው ለእኛም ለሀገራችን እድገት ለኤርትራም ለኢትዮጵያም ለኢትዮጵያ ህዝብና ለኤርትራ ህዝብም ጠቃሚ ነው። በኤርትራም በኩል ያለውን መንፈስ መረዳት ባንችልም የተቻለውን ያገል ግን መንግስትና ኢህአዴግ እንዲሁም የኢትዮጵያ ህዝብ ለዚህ ሰላም የኢትዮጵያ ህዝቡ ሁልጊዜም ለሰላም ዝግጁ ነው። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ልዩነት ያለው አይደለም። በተለይ በሰሜኑ ክፍል በቋንቋም በባህልም በሁሉ ነገር የተሳሰሩ ስለሆነ ልዩነት አለው ተብሎ የሚታሰብ አይደለም እና ችግር አይኖርም ማለት አይቻልም። ተግዳሮቶች ይኖራሉ። በአንድ አገር በኩል ብቻ የመነጨ ፍላጎት የችግር መፍትሄ ላይሆን ይችላል። በእነሱ በኩል ያለውን ቁርጠኝነትና ፍላጎት ማናውቅም። በኢትዮጵያ በኩል እንደ መንግስት የተነሳው ሀሳብ እኛም ሰላሙን ሰፖርት እናደርጋለን።
እሺ ዶክተር መረራ፣
በቴሌቪዥን ግብ ላይ የተገለጸው ፖሊሲ ጥሩ ነው ላለው፣ በጣም ጥሩ ነው ላለው፣ ይገፋበት ላለው፣ እኛም ባለን አቅም በዚህ በኩል ድጋፍ የሚያስብረን አይደለም። የታሰበው እርምጃ ጥሩ ነው የሚል ግምት አለኝ።
እሺ እንግዲህ ዶክተር መረራ ጉዲና የኦፌኮ ሊቀመንበር፣ አቶ ሙልጌታ አበበ የሜያድ ምክትል ፕሬዚደንት ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ። አጠንኝ
በጣም አመሰግናለሁ።
እኔም አዳነችን ላመስግንና እንግዲህ ወደ ዝግጅታችን ማጠቃለያ እናምራ። አጠራጥር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር በኢትዮጵያ ብሔራዊ ባንክ መረጃ መሰረት 27 ብር ከ24 ሳንቲም ተመንዝሯል። የኢትዮጵያ ብሔራዊ ባንክ መጋቢት 26 2010 ዓ.ም ያወጣው መረጃ ነው ዌብሳይቱ ላይ የሚገኘው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ነገ ማክሰኞ ሚያዝያ 2 2010 ዓ.ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። በኢትዮጵያ ከፍተኛው የጋምቤላ ከፍተኛ 39 ዲግሪ ሴልሺየስ ነው የሚሆነው። ዝቅተኛው ደግሞ የባሌ ሮቤ ዝቅተኛ 9 ዲግሪ ሴልሺየስ ነው የሚሆነው። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ተጨማሪ መረጃዎችን ማግኘት ይቻላል። በነገራችን ላይ ልክ የዛሬ 85 ዓመት መጋቢት 28 ባለፈው አርብ ነበር የዋለው የኢትዮጵያና የእንግሊዝ ጦር ኃይሎች የወራሪውን የፋሽስት ጣሊያን ጦር ከአዲስ አበባ ያስወጡበት ዕለት ነበረ። ተከበራችሁ አድማጮች፣ ለምሽቱ ያስተናዳናቸው ዝግጅቶች እነዚህ ነበሩ።
በምሽቱ ፕሮግራም ዋና አዘጋጅ ተሳበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮግራም አቀናባሪያችን ብርሃን ኃይሉ ናት። የምንሰናበታችሁ እኔ አዳነች ፍስሐዬ ነኝ።
እኔም ሰሎሞን አባተንን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም
ደህና ደሩ።